Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አረጋውም እዚህ ጋቢና አብራኛለች።
ሰላም እንደምናችሁ። በዛሬው ዝግጅት የኢትዮጵያን የመሬት ባለቤትነት ሕግና ፖሊሲ እንገመግማለን።
የግብርናው ስርዓት ምርታማ ሆነ ወይ ሲባል አልሆነ። እርግጥ የሚገብረው ሲቀነስለት የተሻለ ኑሮ መኖር ጀመረ። ግን ይሄ ሰስቴን የሆነ የአግሪካልቸራል እድገት አላሳየም።
ፕሮፌሰር ብርሃኑ አበጋዝ ናቸው። የመሬት ይዞታ በኢትዮጵያ አወዛጋቢ ነው የሚሉት ደግሞ የታሪክ መምህሩ ዶክተር እስቅኤል ገቢሳ ናቸው።
ክርክር ላይ ነው ያለ ነው። ብሔራዊ ክርክር ሲደረግ ነበር። ከ1991 ጀምሮ ክርክር አለ። የመሬት ባለቤት ወይም የመሬት ባለቤትነት የማን ይሆን? የመንግስት ይሆን ወይስ የግል ይዞታ ይሆን የሚለው ባለፉት 25 ዓመታት ክርክር ነበረ።
በሞባይል የኢንተርኔት አገልግሎት የማያገኙ ሰዎች በተለይ ወጣቶች ቁጥር እጅግ በርካታ መሆኑ ለሀገሮች ልማት እንደ እንቅፋት ቢገኝ ደግሞ መልካም ገጽታ እንደሆነ ግልጽ ነው።
You know, we have got huge fights in terms of corruption, transparency, openness and technology really.
በተለይ ሙስናን በማጋለጥ ጉዳይ ላይ ቴክኖሎጂ ያለው ሚና በጣም ከፍተኛ ነው።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ደቡብ ሱዳን ውስጥ ለሴቶች መብት የቆሙ ድርጅቶችና ግለሰቦች የሽግግሩ ብሔራዊ መንግሥት መሪዎች የሚሰነዝሯቸው የተለያዩ መንግስታዊ ቅርንጫፎች ውስጥ ሴቶችን በበለጠ እንዲያካትቱ ጥሪ እያደረጉ ነው። ሴቶቹ ትናንት ይህንን ጥሪ ያቀረቡት ጁባ ላይ ለሁለት ቀናት ጉባኤ በተጀመረበት ወቅት ነው። የደቡብ ሱዳን ሴቶች ማህበር ሊቀመንበር ዘይነብ ያሲን ጉባኤው ፕሬዚዳንት ሳልቫኪርና ተቀዳሚ ምክትል ፕሬዚዳንት ሪያክ ማሻር የፈረሙት የሰላም ስምምነት የሚያቅፋቸውን ነገሮች ሴቶችና ወንዶች የሚያብራሩት በመሆኑ ጠቃሚ ነው ብለዋል።
የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ያነጋገሯቸው የዓለም መሪዎች ዶናልድ ትራምፕ ለዩናይትድ ስቴትስ ፕሬዝዳንትነት መወዳደራቸው እንዳሳሰባቸው ገልጸዋል። ትራምፕ በሪፐብሊካውያን ተወዳዳሪዎች መካከል የበላይነቱን ቦታ ይዘው መቆየታቸው ይታወቃል። ስፓኒሽ ፈላሾችና ስለ ሙስሊሞች አጨቃጫቂ የሆኑ አባባሎችንም ሲዘነዝሩ ቆይተዋል። የአሜሪካ ወታደራዊ ኃይሎች ከጃፓንና ከደቡብ ኮሪያ እንዲወጡም ጥሪ አቅርበዋል። እነዚህ ሀገሮች ከሰሜን ኮሪያ የሚሰነዘርባቸውን አደጋ ለመከላከል የኒውክሌር መሳሪያ እንዲኖራቸውም ሀሳብ አቅርበዋል።
ፋሉጃ ውስጥ በኢራቅና እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን መካከል ከሚካሄደው ውጊያ የሸሹት የከተማይቱ ነዋሪዎች ድንጋጤው ስሜት እንዳለቀቃቸው ተገልጿል። በተኩስና ለወራት ያህል በገጠማቸው የረሃብ ሁኔታ ሲሰቃዩም ቆይተዋል። ከከተማይቱ ለማምለጥ ያልቻሉትን ሰዎች የምግብ እርዳታ በመስጠት ሲያግዝ የቆየው የኖርዌይ የስደተኞች ካውንስል በከተማይቱ ያለው ሁኔታ አስከፊ መሆኑን ገልጿል። የኢራቅ ወታደራዊ ኃይሎች ከሶስት የተለያዩ አቅጣጫዎች ወደ ከተማይቱ እየገቡ ነው። ከጽንፈኛው ቡድን አማጽያን ከባድ መከላከል እንደገጠማቸው ቀደም ሲል ተገልጾ ነበር። ከተማይቱ ለስድስት ወራት ያህል ከበባ ላይ ቆይታለች።
የሶሪያ አማጽያን ወታደራዊ መሪዎችና ተቃዋሚ ፖለቲከኞች በሩሲያና በኢራን ጣልቃ ገብነት ምክንያት በፕሬዝዳንት ባሽር አልአሳድ ላይ በሚያካሂዱት ውጊያ እንደማያሸንፉ አምነው ተቀብለዋል። ግጭቱ በጦርነት የተጣበቀችውን ሀገር ከፋፍሏል። ሶሪያ መልሶ አንድ ሊያደርግ የሚችል ፖለቲካዊ መፍትሄ ምልክትም አይታይም። የዩናይትድ ስቴትስ ዲፕሎማቶች ድምጻቸውን አጥፍተው አማጽያኑ ከፕሬዝዳንት ባሽር አልአሳድ ጋር የሽግግር መንግስት እንዲመሰርቱ ጫና እያደረጉ ነው። አማጽያኑ ግን አልተቀበሉትም።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ቀዳሚው ዝግጅታችን በመሬት ይዞታ ላይ ያተኩራል። በኢትዮጵያ መሬት በመንግስት ይዞታ ነው ያለው። መሬት ከተከፋፈለም 210 ዓመታት ተቆጥረዋል። የመሬት ይዞታ ካንዲት ሀገር መጣኔ በተለይ ከወጣት ትውልዷ የወደፊትና ያሁን ኑሮና እድገት ጋር እንዴት ይቆራኛል? በቅርቡ በዋሽንግተን ዲሲ ተካሄደ ጉባኤ የታሪክ የመጣኔ ሀብትና የህግ ትንተና የሰጠበት ጉዳይ ነበር። ጽዮን ግርማ ተከታትላ ቀጣዩን አዘጋጅታለች።
መሬት ላራሹ የሚለውን ጥያቄ የኢትዮጵያ ተማሪዎች የዛሬ 50 ዓመት ገደማ ነበር ያነሱት። የዛሬ 40 ዓመት ስርነቀል በሚባል ሁኔታ ያለው ስርዓት ተቀየረ። ነገር ግን የኢትዮጵያ ገበሬ ህይወት ተቀየረ የሚለው ጥያቄ አሁንም ቢሆን አንገብጋቢ ጥያቄ ነው። እነዚህ አዋጆች በወጡበት ወቅት የኢትዮጵያ ህዝብ ወደ 32 ሚሊዮን ነበር። ከ40 ዓመት በኋላ አሁን 100 ሚሊዮን ገብተናል። የገበሬው ማሳ በጣም ያነሰ የመጣ ነው። አብዛኛው ገበሬ ከአንድ ሄክታር በታች የሚያርስ እና በዚህ ሁኔታ የት ነው የምንደርሰው? የወደፊቱ ዕጣ ፈንታው ምንድን ነው ብለን መጠየቅ ይኖርብናል።
ዶክተር ከበር አሰፋ ናቸው። የውይይቱ ርዕስ የተመረጠበት ምክንያት ነበር ያስረዱት። የኢትዮጵያ ገበሬ 85 በመቶ በሚተዳደርበት የእርሻ ክፍል ገበሬው ራሱን መቀለብ እንኳን ያልቻለበት ጊዜ ላይ መደረሱን አስታውሰው ለዚህ አንድ መፍትሄ ያስፈልገዋል ብለዋል። የዚህ ችግር ምን ላይ ነው በሚለው ጉዳይ ተደጋጋሚ ውይይት እንደሚያስፈልግም ተናግረዋል። ዶክተር ከበረ ለውይይት የተጋበዙትን እንግዶች በማስተዋወቅ ውይይቱን አስጀምረዋል።
ፕሮፌሰር ብርሃኑ አበጋዝ ፕሪንስተን እና ዩኒቨርሲቲ ኦፍ ፔንሲልቬኒያ የተማሩ ከዚያም ለረጅም ዓመት በኮሌጅ ኦፍ ዊሊያም ኤንድ ሜሪ ኢኮኖሚክስ እና ፖፑሌሽን ፖሊሲ ፕሮፌሰር ናቸው።
ውይይቱን የከፈቱት የመጀመሪያው ተናጋሪ ፕሮፌሰር ብርሃኑ አበጋዝ በ1967 ዓ.ም የወጣው የመሬት አዋጅ እና ከዛ በኋላ በሚቀጥሉት 2 ዓመታት የወጡት ማስተካከያዎች ምን ነገሮችን ሊያርሙና ሊያስተካክሉ ነበር ብለዋል። በኢትዮጵያ ውስጥ ከአብዮቱ በፊት በነበሩ ሁኔታዎችስ ትልቅ የሚባል ግድፈት ምንድን ነው የሚሉ ጥያቄዎችን መነሻ አድርገው ገለጻቸውን በክቡር ዶክተር ከበደ ሚካኤል ግጥም ጀምረዋል።
መሬት የሁሉም ናት፣ ባለቤት የላትም፣ ጉልበተኛ ሁሉ ያስከብራል የትም። የኢትዮጵያ ስርዓት ማለት የመሬት ስርዓት ይሄ ነው። ከአብዮት በፊት ያለውን ለመገምገም 5 አይነት ኢትዮጵያዎች ነበሩ። የመጀመሪያው የርስት ስርዓት ነው እና ይሄ የኢትዮጵያ የርስት ስርዓት የገባር ስርዓት ነው። የታክስ ስርዓት አይደለም፣ የፊውዳል ስርዓት አይደለም። መሬት ባለቤትነቱ ገበሬ ሆኖ የገዢው ክፍል በመሬቱ ምርት ላይ ነው ሽሚያው። ሁለተኛው መሀል ሀገር ስትመጡ ወሎና ሸዋ የተለየ ስርዓት አላቸው ከሌሎች ሰሜኖች። ርስትም አለ ጭሰኛም አለ። ስለዚህ ብዙ ጊዜ ገባር ስንል ጭሰኛ በሚለውን ነው የምንጠቀመው፣ ትክክል አይደለም። የጭሰኛ ሲስተም ወሎና ሸዋ ነው ትራዲሽናሊ የነበረው። ይሄ የሚያሳየው ምኒልክ ወደ ደቡብ ግዛቱን ሲያስፋፉ አዲስ አይነት ስርዓት ለኦሮሞ፣ ለሶማሌው፣ ለጉራጌው ብለው የፈጠሩት ስርዓት የለም። ሸዋና ወሎ የነበረው ስርዓት ነው የተስፋፋ። ሶስተኛው የደቡብ ሳዘን ሃይላንድስ የተለያዩ የኢትዮጵያ ህዝቦች ያሉበት ዳይቨርስ የሆነ ሃይላንድ ነው። እሱ ደግሞ ርስትንም ጭሰኝነትንም ፍሪሆልድ ቴኒዮር ሰሜን የሌለ ሸዋም ውስጥ ሞረሌስ የሌለ ይሄ በምዕራብ ሀገር የምናየው ሶስቱን ያደባለቀ ሚክስድ የሆነ የላንድ ዩዝ ስርዓት ነው። ከዛ አራተኛው የሃይላንድ እና ሎላንድ እንደምንለው ፓስቶራል ኤሪያስ ውስጥ ያለው የመሬት ስርዓት ሂስቶሪካሊ ኮመናል ነው፣ በግሩፕ ነው። ሽማግሌዎች ተቀምጠው የግጦሽ መሬት የውሃ የሚያከፋፍልበት ስርዓት ነው። እዛ ሰሜኑ ወደዛ ሲስፋፋ እነዚህ በጣም ፈርታይል የሆኑ ከወንዞች አጠገብ የሆኑትን እንዳለ በብዛት የመሳፍንትና የመኳንንት አባላት ከዛ ህዝብ መሬት ወስደዋል። የቀረውን ግን በትራዲሽናል ሲስተም ሊተዳደር አድርገዋል። እሱ ነው እና መጨረሻኛው የከተማው ስርዓት ነው። ከድሮ ከጎንደር ጀምሮ የከተማ መሬት በቤተሰብ ሳይሆን እንደ ርስት በግለሰብነት የሚሰጥበት ትራዲሽን አለ።
ፕሮፌሰር ብርሃኑ የነበረውን የመሬት ስርዓት በሰፊው ካብራሩ በኋላ በወቅቱ የግል ንብረት ጥበቃ ስላልነበር ሰፊውን እድል የሰጠው ለጉልበተኛው እንደነበር አስታውሰዋል። በዚህም ለማምረትም ሆነ ምርታማ ለመሆን ለገበሬው እድል አልሰጠውም ብለዋል። ከዛ በኋላ የወጣው የመሬት አዋጅም ይህን ግንዛቤ ውስጥ ከቶ ትክክለኛ መፍትሄ አምጥቷል ወይ የሚል ጥያቄን አንስተው በእርሳቸው እምነት መሬት የመንግስትም ነው የግልም ነው ያላለ የተምታታ መልስ የሰጠ ጥያቄውን በግማሽ ብቻ የመለሰ ነበር ይላሉ።
ጠኛ ምናምን የሚባለው ሰው ከተወገደ በኋላ የሰሜኑም የደቡቡም ገበሬ አሁን ታታሪ ሆኖ አገሪቱን አበለጸጋት ወይ? የግብርናው ስርዓት ምርታማ ሆነ ወይ ሲባል አልሆነም። እርግጥ የሚገብረው ሲቀነስለት የተሻለ ኑሮ መኖር ጀመረ። ግን ይሄ ሰስቴይን የሆነ የአግሪካልቸራል እድገት አላሳየም። ይሄ የመሬት አዋጅ መንግስት ገበሬውን እንዲጠልፍ ፖለቲካም እንዲጠልፍ አመቻቸለት። ስለዚህ ዘ ስቴት ሃይፐር ሴንትራላይዝድ ሆነ። የመካከል ያለውን በሙሉ በዝባዥ ምናምን ያንኛ ምስለኔውን ጭቃሽሙን በሙሉ አወገዝ ነው እንዳለ ደርግ ጠራርጎ በራሱ ካድሮችና በህዝብ መካከል ምንም አይነት ፕሮቴክሽን በሌለበት ሁኔታ ስቴቱ ገበሬውን አነቀው። ወያኔም ያንን ነው ተረክቦ ኢንተንሲፋይ ያደረገው። ስለዚህ ይሄ የመሬት ይዞታ ያንን ፋሲሊቴት አደረገ። ያንን ሊያቆመው ይችላል ብዬ አልከራከርም። ግን በመተወሰን እንትን ሊገታው ይችል ነበር ባለቤትነት ቢሰጠው ኖሮ። የመንግስት ጭሰኛ ስለሆነ መንግስት የፈለገውን ነገር ማድረግ ይችላል ማለት ነው በህግ።
ለኢትዮጵያ ገበሬ መሬቱ ቢሰጠው ሸጦ ይጠጣበታል የሚለው የተሳሳተና ለፖለቲካ ትርፍ ማግኛ የሚደረግ ንግግር መሆኑን የጠቆሙት ፕሮፌሰር ብርሃኑ የኢትዮጵያ ገበሬ መሬቱ ህይወቱ ነው ብለዋል። የመሬት ባለቤትነት መብት ለኢትዮጵያ ገበሬ መስጠት ቁልፍ መፍትሄ ነው ብለዋል።
መሬት ለኢትዮጵያ ገበሬ ባለቤትነት ይሰጠው። የከተማው መሬት በጣም ያዘነው ነው። የከተማ መሬት ነው አብዛኛው። የከተማ መሬት እኮ ሰው ለፍቶ ሰርቶ ለጡረታ ለኢንቨስትመንት ያደረገው ነው እንጂ ሰም መሳፍንት ከዛ ከሀረር ስንት ጋሻ መሬት የሰበሰቡትን ሀብት ይዘው ካስር የሰሩ ጥቂቶች ናት። ቢ አንድ ካስር ይሆናል። እነሱን ይጎዳል መስሎን ተራውን ህዝብ ነው ይጎዳል። እና ስለዚህ የከተማ መሬት ባለቤትነት ለህዝቡ ይሰጠው። መሬቱና ቤቱ ይመለስለት። ቤቱን መመለስ መሬቱን መመለስ ለኢንዲቪጁዋሎቹ ካልተቻለ ኮምፐንሴሽን ይሰጣቸው። አንዱ እኔ የምለው እሱ ነው። ነገር ግን ይሄ ዲዛይን ሲሆን ለሴቶችም ለወንዶችም እኩል እንዲካፈሉ እኩል ራይት እንዲኖራቸው። ሸጦ ከተማ ይገባል የሚለውን ካለ ለአምስት ዓመት የመሸጥ የመለወጥ ታግዶ ቢሸጡም ደግሞ እንዴት ኦፍ ፋርም እና ትናንሽ ቢዝነሶች እንዴት ኢንቨስት እንደሚያደርጉ ምክር ተሰጥቷቸው አሁን ከአዲስ አበባ ብዙ ኮምፐንሴሽን ሁሉ የተሰጣቸው ሰዎች ባልሆነ እንትን ነው ገንዘቡን ያጠፉትና እንደገና ዘበኛና ለማይሆኑ እና ኮምፐንሴሽን እንኳ አድኩዌት ቢሆን በደንብ ድጋፍ መስጠት አለብን። ትራንዚሽን እንዲያደርጉ ወደ ሌላ አይነት ኦኪፔሽን። ይሄ መቀበሪያ መሬት ያልቻ የቀረው ገበሬ የመሬት ባለቤትነትን ብንሰጠው ከድህነት አይወጣም። ስለዚህ ስትራቴጂው መሆን ያለበት በኢንዱስትሪ አብዮት በኢትዮጵያ ለማምጣት ነው። ግን እንደ ሚንታይም ደግሞ ፕሮዳክት የሆነ አግሪካልቸር እንዲኖር የመሸጥ የመለወጥ ሙሉ ባለቤትነት መብት ለገበሬው የሰጠው ነው ምለው። ለዚህ ለኢንዱስትሪ አብዮትም ደግሞ ዋናው ቁልፉ ትላልቅ ከተሞቻችን ናቸው።
ፕሮፌሰር እዝቅኤል ጋቢሳ በአዲስ አበባ ዩኒቨርሲቲ አንደርግራጁዌት ትምህርታቸውን ከዚያም ድህረ ምረቃ ትምህርታቸውን በሚሽገን ስቴት ዩኒቨርሲቲ ተምረው ዛሬ በሚሽገን ውስጥ በኬትሊ ዩኒቨርሲቲ ሂስትሪ ፕሮፌሰርነት እያገለገሉ ያሉ ናቸው።
ዶክተር ከበረ ሁለተኛውን ተናጋሪ ነበር ያስተዋወቁት። ሁለተኛው ተናጋሪ ፕሮፌሰር እዝቅኤል ጋቢሳ የመሬት ጉዳይ በኢትዮጵያ የፖለቲካ ታሪክ ውስጥ ወሳኝ ሚና የተጫወተ ጉዳይ ነው ብለው እንደሚያምኑ ገልጸዋል።
ወሳኝነቱን በተለያየ ፍርጅ ማየት ይቻላል። ይሄ የትናንት ነገር ሳይሆን እስከ ዛሬ ድረስ የመሬት ይዞታ ጥቅም፣ የመሬት ስሪት፣ ይህንን የመሳሰሉ ነገሮች አሁንም ድረስ ኢትዮጵያ ውስጥ ያሉት ተቃርኖዎች መሰረት ነው የሆነው። ይሄ ደግሞ በአንድ በኩል አንድ ፈርጅ የምለው የጥናት ነው። እኔ ከአንደርግራጁዌት ጀምሬ ትምህርት ቤት በነበርኩበት ጊዜ ጀምሮ እስካሁን ድረስ የማየው የመሬት ነገር በጥናት ደረጃ በተመራማሪዎች ዘንድ በጣም ከፍተኛ አቴንሽን የሳበ ነው። የመሬት አዋጅ በኋላ ደግሞ የመሬት አዋጁ አስቀድሞ ለምን አዋጁ እንዳስፈለገ፣ ቀጥሎ ደግሞ አዋጁ ምን ተጽዕኖ በህዝብ ኑሮና በአገር ኢኮኖሚ ላይ እንዳስከተለ ብዙ አሉ። አሁን በደረስንበት ደረጃ ደግሞ ያለው በክርክር ላይ ነው ያለ ነው። ብሔራዊ ክርክር ሲደረግ ነበር ከ1900 በፈረንጅ አቆጣጠር 1991 ጀምሮ ክርክር አለ። የመሬት ባለቤት ወይም የመሬት ባለቤትነት የማን ይሁን? የመንግስት ይሁን ወይስ የግል ይዞታ ይሁን የሚለው ባለፉት 25 ዓመታት ክርክር ነበረ። ስልጣን ያለው መንግስት ይሄ ነው ይላዋል፣ ሌሎች ተቃዋሚዎች ደግሞ ሌላ አስተሳሰብ አላቸው። ይሄ የመሬት ጉዳይ አሁን ማላለቀም እንዲያውም በጣም በከፍተኛና የአካዳሚክ ጥናት ሳይሆን የህዝቡን ኑሮ በሚነካና የሀገሪቱን ፖለቲካና ኢኮኖሚ በሚነካ መንገድ ፈንድቶ ያለ ነገር ነው የመሬት ጉዳይ። ስለዚህ ከፍተኛ ወሳኝ ሚና ያለው ነው ያልኩት አንዱ በዚህ ጉዳይ ላይ ነው። እስካሁን ድረስም አለ
መሬትንና የመሬትን የተፈጥሮ ሀብቶችን ለመያዝ ብዙ ቅራኔዎችና ተቃርኖች በኢትዮጵያ ታሪክ ውስጥ ተፈጥረዋል። እስካሁንም ድረስ ተቃርኖ አልተፈታም ያሉት ፕሮፌሰር ህዝቅኤል ከዚህ አኳያ የኢትዮጵያ የቅርብ ጊዜ ታሪክን ብናይ የአብዮቱ ዋና መንስኤ መሬት እንደሆነ ይታወቃል ብለዋል። በዚሁ ርዕስ ላይ በቀጣይ ሐሳባቸውን ያካፈሉት ፕሮፌሰር ሰለሞን ጋሻው ሲሆኑ እርሳቸው ያቀረቡትንና በጥያቄና መልስ ውይይት ጊዜ የተነሱትን ሐሳቦች በሚቀጥለው ፕሮግራማችን ይዘን እንመለሳለን።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ 1 ሰዓት ተኩል ጀምሮ ታገኙታላችሁ። ከምሽቱ 1 ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁን እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየት ስጡን።
አስተያየቶቻችሁ አሁን ፌስቡክ ላይ እየደረሱ ነው። አት ቪኦኤ አማሃሪክ ላይ ደረጀ አረዳ ተሾመ መሬት መቼ ነው የሚሰጠው? ኧረ ንገሩኝ ሀገሬ ልግባ ብሏል። ሌላ ደግሞ መስፍን ተፈራ እነኚህ ሰው ያነጋገራቸውን ያስተካክሉ፣ ወያኔ ማለት ምን ማለት ነው ብሏል። በርካታ አስተያየቶቻችሁ እየደረሱ ነው። እናመሰግናለን። ዲጄ ፋትሱንም ሰላም እያሉት ነው። ዲጄ ፋትሱ ጋቢና ቪኦኤ ዲጄ እዚህ መጥቷል።
አንድ ሙዚቃ ዘጋጅቼላችኋለሁ። ያምራል ሀገሬ ጋሻ ብራ ሞላ።
አሁን ገና ልቤን አወቀው። እሰይ
የትም የትም ዞሬ ትዝ አለኝ ሀገሬ ባንቺ ነው ባንቺነው ማማሬ ትዋል 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 ከልቤ ትዋል ካንጀቴ ትዋል በዋኑን ስትዋል ከሌላው ሀገር Ethiopia.
ያምራል አገሬ። ዲጄ በጣም እንደዚህ አይነት ሙዚቃ ግን ወጥቶ ያቃል።
አቅም
ተስማማ መስታወት የምትይዋለሽ እዚህ ላይ
ስለሽን በጣም እኔም አድናቂው ነኝ።
እንደኔ ባይሆንም
ግን በጣም ስላደነቅ አንዱን እያሳነስ ከአንዱን ማትለቅ ጥሩ አይደለም።
እኔ ማንንም አላሳነስኩ። በጣም ግን በቃ ይሄ
እውነት ነው። የራሱ መለያ አለው። ስለሺ በጣም በጣም ጋሻ በራ ሙላ የራሱ የሆነ መለያ ከለር ነው የሚባለው አለው።
ባይ ዘ ወይ ይሄ ዘፈን ኢትዮጵያ መብራት ሲጠፋ የሚዘፈን ዘፈን ነው አሉ።
እንዴት
ሞክ አድርጎ መብራት ጥፍት ሲለዋለ ጉዱ ያምራል አገሬ
ሰምተዋል። ለማንኛውም እናመሰግናለን ዲጄ። ወደ ቀጣዩ ዘገባ እናልፋለን። ዓለም አቀፉ የዓለም ባንክ እንዳስታወቀው ከዘጠኝ ቢሊዮን በላይ የኤሌክትሮኒክስ መገልገያዎች ከኢንተርኔት ጋር የተገናኙ ናቸው። ከግማሽ በላይ የሚሆነው የዓለማችን ሕዝብ ደግሞ በኢንተርኔት መረጃን እንኳን ለማግኘት የታደለ አይደለም። የኢንተርኔት አገልግሎት የማያገኙ ደግሞ ብዙዎቹ በማደግ ላይ ባሉ ሀገሮች የሚኖሩት ናቸው። የቴክኖሎጂ ባለሙያዎችና ጉዳዩ የሚመለከታቸው የመንግስት አካላትም በዘመናችን መረጃን ለማግኘት አስፈላጊ መሆኑና በዕለት ተዕለት ሰዎች ኑሮ ላይ አሉታዊ ተጽዕኖ እንደሚያሳድርም ይስማማሉ። ኤሊዛቤት ሊ ከዩናይትድ ስቴትስዋ ሎስ አንጀለስ የዘገበችውን መስታወት ይዛለች።
ባደጉት ሀገሮች በርካታ ሰዎች የስማርት ስልኮች ተጠቃሚዎች ናቸው። እነዚህም ቴክኖሎጂዎች ከግለሰብ እስከ መንግስት የየዕለት እንቅስቃሴ ላይ ታላቅ ሚናን እየተጫወቱ ነው ይላሉ የኬንያው ባለስልጣን ጆ ሙቸሩ።
You know, we have got huge fights in terms of corruption, transparency, openness, and technology is really the
በተለይ ሙስናን በማጋለጥ ጉዳይ ላይ ቴክኖሎጂ ያለው ሚና በጣም ከፍተኛ ነው።
አሁንም መረጃን በበቂ ሁኔታ የማያገኙ በርካታ ቦታዎች በአለማችን ላይ ይገኛሉ በማለት አስተያየታቸውን የሰጡት ደግሞ የኮምፒውተር ባለሙያው ሂልተን ራማንስኪ ናቸው።
Obviously we look at Africa, we look at Southeast Asia and there are large swaths obviously the population.
አፍሪካንና ደቡብ ምስራቅ እስያን በመንመለከትበት ጊዜ ብዙ መረጃ የማያገኙ እንዳሉ እንመለከታለን።
የስማርት ስልኮች መጠቀም ሲጀምሩ ከንግግር ይልቅ ይበልጡን ሌሎች የመረጃ ልውውጦችና የዲጂታል ኮሙኒኬሽንን በመጠቀም ፈጣን የኢንተርኔት አገልግሎት ማግኘት ይችላሉ። ይህንን በአንድ ጊዜ ለሁሉም ማዳረስ ግን ከባድ ነው የሚሉት ደግሞ DGCL የተባለው ሞባይል ተወካይ ዴኒስ ኦብሪን ናቸው።
Everybody's built the easy bit. In other words, they've done the towns and the cities. But going into
ብዙዎቹ የተሰሩት ለቀላል ግልጋሎት ነው። በከተሞች ብቻ ነው በበቂ ሁኔታ የተዳረሰው። ወደ ገጠራማ ቦታዎች ስንመለከት ግን በቂ አይደለም፣ በጣም አነስተኛ ነው።
የሚመለከታቸው የግልና የመንግስት አካላት ቴክኖሎጂ የእድገት መሰረት መሆኑን በመረዳት የኢንተርኔት አገልግሎትን በሰፊው ለማዳረስ በጋራ መጣር ይኖርባቸዋል ሲሉ የሙያው ባለቤቶች ይናገራሉ። በሌላ ወገን ቴክኖሎጂ የችግሮች ሁሉ መፍትሄ ሊሆን አይችልም በማለት የሚሽጋን ዩኒቨርሲቲ ፕሮፌሰር ኬንያዊው ከንታሮ ቶያማ አስተያየታቸውን ሰጥተዋል። ከአስርተ ዓመታት በፊት በቴክኖሎጂ የተጠለቀለቀችው ዩናይትድ ስቴትስ በቴክኖሎጂ እርዳታ ያልተቀረፉ በርካታ የማህበረሰብ ችግሮች አሁንም አሏት።
And if they do have a mobile phone or people, for example, who are, you know, physical laborers on farms where it really doesn't make too much of a difference if you can have access to the latest
የተንቀሳቃሽ ስልኮች ተጠቃሚ ስለሆኑ ብቻ ትክክለኛውን መረጃ አግኝተዋል ማለት አንችልም። ለምሳሌ በሰው ኃይል የሚያመርቱ ገበሬዎችን ብንወስድ የተሻለ ውጤት እንዴት እንደሚሰሩ መሰረታዊ ዕውቀትን ካላገኙ የተሻለ ውጤት ሊያስመዘግቡ አይችሉም።
በሌላ ወገን ኦብሪየን ደሚሉት
once you get broadband, you know, you can educate people, you can create jobs for people and people from an agricultural point of view.
ፍጥነት ያለውን የኢንተርኔት አገልግሎት ለማዳረስ ከተቻለ ሰዎችን በቀላሉ ማስተማር ትችላለህ። አዳዲስ ስራዎችንም ለመፍጠር መንገዱ ቀላል ይሆናል። እናም በግብርና የሚተዳደሩትም ምርታቸውን በሰፊው አምርተው ለገበያ ማቅረብ እንዲችሉ
ይረዳል ማለት ነው።
የቴክኖሎጂ አቅርቦትና መረጃ በእኩል ከተዳረሰ የተሻለ ለውጥ ማምጣት ይቻላል በማለት ባለሙያዎቹ በመጨረሻ ይስማማሉ።
Hello Jigjiga, hello Goday, hello Gabridahar, hello Dagaxbuur, hello Diridabe, hello Shinni. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። የጋቢና ጉዞአችን ይቀጥላል። ዲጄ ፋትሱ እዚህ ስቱዲዮ ይገኛል። መስታወት አራጋው ማብራኛለች። ፌስቡክ ላይ እንዴት ነው አስተያየቶች እየደረሱ ነው? ዲጄ
ላይኮች ናቸው ያሉት በብዛት አስተያየቶቹ ቀድም ያለው ታውቃለህ።
ላይክ አድርገናቸዋል እና መሰግናለን። ሙዚቃ ልትጋብዘን ነው?
ማሪን እንጋብዛቸዋ። ጃኖባን
ጃኖባን
marolala yalane malimanya anchingala mariye ye marishat marolala yalane malimanya anchingala tamo dimer milal mare lebna tamo magre gonde mare magne gonde panzer ken kwan mare abenne de lemya malena mare lebna tamo dimer milal mare lebna tamo magre gonde magane gonde banzal ke kwan mare ye abenne de ertish kama sagaye teche metemo ainish manana ye ye teslemelmo sawiye farawi de big mountain ay kutte maslo shalay bala hod hode ay kutte maslo shalay bala hod hode andao mare sate andao mare sate makwa gote kasanya chintul manchide andao mare mare andao mare mare asafendene ne chintul madre andao mare sate andao mare sate makwa gote kasanya chintul manchide andao mare mare andao mare mare asafendene ne chintul madre marshat marolala yalane malimanya yanchingala mariye marshat marolala yalane malimanya yanchingala
እንግዲህ የዛሬው ዝግጅታችን በዚሁ ወደ መጠናቀቁ ነው። ፌስቡክ አስተያየቶች እየመጡ ነው
አሉ። አሁን
ነው በርካታ ናቸው ላይክ እያረጉ ነው። እኛ ምን እናረጋቸው?
ይቀጥል በፌስቡክ ቪኦኤ አማሪክ ላይ በትዊተርም እንዲሁ #ጋቢና ቪኦኤን በመጠቀም ጨምራችሁ አስተያየቶቻችሁን ላኩልን። ስናስተናግዳችሁ ያመሸነው እንግዲህ እኔ መስታወት አራጋውና
ሄኖክ ሰማግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቤል ያበሮ ነው። ዲጄ ፋቱ የጋቢና ዲጄ ዚህ ይገኛል። እናመሰግናለን።
ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
I could dream as much as I love you.